ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 17 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በለገጣፎ የደረሰውን መፈናቀልና ኢሰብአዊ ድርጊት በሚመለከት ያወጣውን መግለጫ በቅድሚያ እናሰማለን። በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትርበት የፍካሬ ዜና ፕሮግራማችን ይከተላል። በመጨረሻም በሳምንቱ ውስጥ ተላልፈው ከነበሩ የፍኖተ ዲሞክራሲ ሀተታዎች መካከል ሁለቱን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በክፍል ሁለት ፕሮግራማችን በአቤ ጉበኛ የተደረሰው አንድ ለናቱ መጽሐፍ ትረካ ይቀጥላል። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ የካቲት 16 ቀን 2010 ዓመተ ምህረት። ሰሞኑን በለገጣፎ ነዋሪዎች ላይ የተካሄደውን ዘረኛ የማፈናቀል እርምጃ በጥብቅ እናወግዛለን። ላለፉት 27 ዓመታት በመሳሪያ ኃይል ስልጣን የጨበጠው አረመኔው የወያኔ አገዛዝ አገሪቱን በነፍጥ ህዝብን በዘርና በሃይማኖት ከፋፍሎ ዜጎችን በተለይም አማራውን ከኑሮውና ከጠቅላላው ኢኮኖሚ ተሳትፎ በማፈናቀል አገሪቱን ዜጎች ተዘዋውረው መስራት ወደማይችሉባት ወደ ቁም እስር ቤት ቀይሯታል። ከእንግዲህ ዘረኛው ያምባገነን ቡድን ያመጣብንን መከራ መሸከም ይብቃን፣ ከዚህ በኋላ የምናጣው የለንም ብሎ ህዝብ የፍርሃትና የልዩነትን ግንብ አፍርሶ የወያኔን አከርካሪ ለመምታት ወደ ታሪካዊ ኢትዮጵያ ሊያወርደው ጥረት በሚያደርግበት ወቅት በውጭ ጸረ ኢትዮጵያ ኃይሎችና ሆዳም ምሁራን አሻሻጭነት ታግዘው የህዝብን ድምጽ ሲያፈኑ የነበሩ የሌላ ቋንቋ ወያኔዎች ድምጹን ቀምተው በማስተጋባት የለውጡ መሪ ነን ብለው ለውጡን አግተው ተሰየሙበት። ብሎም የኢትዮጵያዊነትን ጭምብል የለበሰ ግለሰብ ተሹሞ ዛሬ ኢትዮጵያን በዘው ሸንሽኖ በዘረኝነት የታወሩ ጽንፈኞችን ስልጣን ሰጥቶ በአማራውና በሌሎች ብሔረሰቦች ላይ ይህ ነው የማይባል ሰቆቃ እንዲፈጸም አድርጓል። ወያኔነት ኢትዮጵያ ላይ ቋንቋውን ቀይሮ ተሰየመባት። ሰሞኑን በለገጣፎ ነዋሪ የሆኑ ኢትዮጵያውያን ለፍተው ደክመው ባፈሩት ገንዘብ የሰሯቸው ቤቶች በዘረኞቹ አመራር ትዕዛዝ ኢሰብአዊ በሆነ መንገድ ፈርሶባቸዋል። ይኸው በዘው ተኮር ፖለቲካ ተጠራርቶ የተሰበሰበ የዘረኞች አመራር የወሰደው እርምጃ የሰጠው ምክንያት ቦታው ለአረንጓዴ ፓርክ ይፈለጋል በሚል ሲሆን፣ ፓርክ መስራት የቀን ተቀን ኑሮውን ለመሸፈን የሚታገለውን ደሃ ነዋሪ ቤት ከማፍረስና ከህፃናት ትምህርት መጨናገፍ በልጦ እንደ ምክንያት መቅረቡ ብዙዎቹን አስቆጥቷል። አዛውንት ህሙማንና ህፃናት በተኙበት ቤታቸው ላያቸው ላይ ፈርሶባቸው ሜዳ ላይ ወርቀው ለረሃብ ለቁርና ለአውሬ ተጋልጠዋል። አዲሱ ሹም አስከብራለሁ የሚለው ያፈጠጠና ያገጠጠ ህገ መንግስት ህጋራዊት ውጤቱ ሌላ ሳይሆን ይኸው ነው። ከዛሬ 27 ዓመት በፊት በኢትዮጵያዊነትና ኢትዮጵያ ላይ ጦርነት የጀመሩት ወያኔዎች ሲሆኑ አሁን እያስቀጠሉ ያሉትም ወያኔዎች ናቸው። ኢህአዴግ ወያኔ ወያኔ ኢህአዴግ ስልቻ ቀልቀሎ በተመሳሳይ ዘርተኮር ጥቃት በዚህ አመት መስከረም ወር መጀመሪያ ላይ በቡራዩ በሰበታ በሳንሱሲ በአሻዋ ሜዳ በፊሊዶሮ ወዘተ በመቶዎች የሚቆጠሩ ሰዎች መገደላቸውና በርካቶችም ለከባድና ቀላል ጉዳት መዳረጋቸው ይታወቃል። ህፃናት ሳይቀሩ ኢሰብአዊ በሆነ ድርጊት ተፈጽሞባቸዋል። ይህን ጥቃት በመቃወም ድምጻቸውን ያሰሙትን በሺ የሚቆጠሩ የአዲስ አበባ ወጣቶችን ለቅመው ወስደው ሐሩር ውስጥ በተገነባ ወታደራዊ ማሰልጠኛ ካምፕ ማሰቃየታቸውን የምናስታውሰው ሲሆን እስካሁንም ያልተፈቱ እንዳሉ ግልጽ ነው። በለገጣፎ ቤታቸው ፈርሶ መጠጊያ ያጡ ወገኖቻችን በህይወታቸው ያልጠበቁት ችግር ውስጥ የገቡ ሲሆን በአሁኑ ወቅት ለተጠሙት ውሃ ለተራቡት ዳቦ እንዲሁም መጠለያ በማቅረብ ፈንታ የደረሰላቸው ነገር ቢኖር ጥቃቱና ውድመቱ ይቀጥላል የሚል ዛቻ ነው። ይህ ጥቃት በለገጣፎ ነዋሪዎች ላይ ብቻ ሳይሆን በኢትዮጵያዊ ዜግነት ላይ መሆኑን ተረድቶና ጥቃታቸው በአገርና በወገን ላይ መሆኑን አውቆ መነሳትና የሚከፈለውን መስዋዕትነት ሁሉ ከፍሎ መታገል የግድ ነው። እንደ ተሰቦ እያሰራጩት ያለውን ዘረኝነት ከስር መሰረቱ ነቅሎ ጥሎ አገርንና ትውልድን ማዳን ግድ ነውና ወገኖቻችን ላይ ይህን መሰል የናዚዎቹ አይነት ጥቃት ሲፈጸም የቆዳ ቀለም ትርጉም የለውምና እንነሳ። ዛሬ በለገጣፎ እያደረሱ ያሉትን ግፍና ሰቆቃ ነገ ወደ አዲስ አበባና ሌሎች አያመጡም ብሎ የሚተኛ ሰው ካለ የሩቁን ቀርቶ የቅርቡን ያገሩን ታሪክ ያልተረዳ ብቻ ነው። መፍትሄው ባፈጮሌው ሹም የተዳፈነውን ትግል መቆስቆስና ማፋፋም ብሎም ዘረኛውን አገዛዝ አስወግዶ ለህዝባዊ መንግስት መስረታ የሽግግር ሂደትን መጀመር ብቻ ነው። ዴሞክራሲያዊ ስርዓትንና ማህበራዊ ፍትህን በኢትዮጵያ ለማስፈን አማራጩ ይኸው ብቻ ነው። አሮጌውን ስርዓት ለማስቀጠል ለሚሰየሙ አዳዲስ ፊቶች ማጨብጨቡን ገቶ ከወሬ ተግባር ከመጠምጠም መማር መቅደሙን ማስተዋል ያሻል። አገራችን በብዙ አርበኞች ልጆቿ መስዋዕትነት ነጻነቷን ጠብቃ የኖረች ታሪካዊ አገር ነች። ዘረኞች እየተጋገዙ እንዲፈነጩባትና ህዝባችንም የግፍ ገፈት ተቀባይ ሆኖ እንዲቀጥል ልንፈቅድ አይጠበቅም።
ከለነት የሞላው ሁሉንም ያቀፈ አለሙ በትናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በአዲስ አበባ ዙሪያ በሚገኙ ልዩ ከተሞች በሚባሉት በሰበታና በለገጣፎ ወዘተ ከአስር አመታት በላይ ቤት ሰርተው በአካባቢዎቹ የመንገድ ልማት በመቶ ሺዎች የሚቆጠር ገንዘብ እያዋጡና የአካባቢው ነዋሪዎች መሆናቸው ታውቆ የኗሪነት የመታወቂያ ካርድ የተሰጣቸው በቤት ባለቤትነታቸው የኤሌክትሪክና ውሃ አገልግሎት በስማቸው ማስገባታቸውን ማስረጃ ያላቸው ነዋሪዎች በሰባት ቀን ማስጠንቀቂያ መንደራቸው በወታደር ተከቦ ቤቶቻቸው በዶዘር ዶጋመድ መሆናቸውን ከስፍራዎቹ ከተገኘው መረጃ መገንዘብ ተችሏል። የህዝብን የማፈናቀል ድርጊት ተግባራዊ የሆነ ያለው በአሁኑ ጠባብ ዘረኛና አረመኔ ኦህዴድ ኦዴፓ በሚባለው ገዢ ቡድንና በኦነግ መካከል በስልት በተደረሰው ስምምነት እንደሆነ የፖለቲካ አዋቂዎች ያስረዳሉ። በሚያዝያ መጀመሪያ ይካሄዳል ለተባለው የህዝብ ቆጠራ ከወዲሁ ከኦሮሚያ አካባቢ ሌሎች ኢትዮጵያውያንን በስፋት በማፈናቀል የቆጠራው ሂደትን ለማዘበራረቅ ሆን ተብሎ የተሰረ መሆኑንም ብዙዎች ይስማሙበታል።
ለኢትዮጵያ ቀጣይ ችግሮች ዋናው ተጠያቂ ሹሙን መልምሎና ሰልጥኖ በላያችን ላይ የሰየመው አሜሪካ ነው ሲሉ የፖለቲካ አዋቂዎች ተናገሩ። የወያኔን የበላይነት በሌላ የበላይነት ተክቶ ግን የኢትዮጵያን ገባርነት ለማስቀጠል ፈላጊው በኢትዮጵያ ጉዳይ በተለመደ ጣልቃ ገብነት ተሰፍቃ የህዝብን ትግል ለማፈን ሹሙና ጓደኞችን ለስልጣን ያበቃቸው አሜሪካ ባለም አቀፍ ደረጃ የጨቆኖችን ትግል ማፈን የቆየ ልምዷ ነው ያሉት የፖለቲካ አዋቂዎች ምዕራባውያን ቀኝ ገዢና በዝባዥ እንደመሆናቸው መጠን አፍሪካውያን የራሳቸውን መንግስት አግኝተው መብታቸውንና ሀብታቸውን እንዳያስከብሩ እንቅፋት ሆነው መቆየታቸውንም አብራርተዋል። የኮንጎን ፓትሪስ ሉሙምባ ያስገደለችው አሜሪካ የኮንጎ ንብረትና ሀብት በህዝቡ እጅ እንዳይገባ መሆኑ ዛሬ የተጋለጠ ጉዳይ ነው። የአፍሪካ አንድነትና ነጻነት ሲል የነበረውን የጋናውን ኳሜ ንክሩማህ እንደገለበጡት ሁሉ አፍሪካ የራሷ ገንዘብና አንድነት ህብረት ይኖራት ያለውንም ጋዳፊንም ወቅተው አስገድለውታል። የካሜሩኑ ኦምኒዮባና ኤርነስት ዋንዴ፣ የሞዛምቢኩ ሳሞራ ማሻል፣ የጊኒ ቢሳው አሚልካር ካብራል፣ የኮንጎ ፒየር ሙሌሌና ሌሎችም የተገደሉ ሊጠቀሱ ይችላሉ ያሉት ታዛቢዎች ምዕራባውያን ለነጻነት የሚታገሉትን ሲያጠፉ የከረሙ መሆናቸው መረሳት የለበትም ብለዋል። የቺሊዮን ህዝብ የመረጠውን አየንዴን እንዳስገደሉት ሁሉ ዛሬም የቬኔዙዌላውን ማዱሮን ሊገለብጡና የራሳቸውን ቡችላ ለስልጣን ሊያበቁ ሲፍጨረጨሩም እየታዩ ነው ብለዋል። የጣሊያኑ ቀኝ ክንፍ መሪ ሳልቪኒ በቅርቡ እንደተናገረው ፈረንሳይ ምዕራብ አፍሪካ አገሮችን እንደ ዘመናዊ ቀኝ ገዢ ባትበዘብዝ ኖሮ ይህ ነው የሚባል ኢኮኖሚ ሊኖራት አይችልም ነበር ያለውም ትክክል ነው ሲሉ አዋቂዎቹ አረጋግጠዋል። ፈረንሳይ፣ እንግሊዝና አሜሪካ የአፓርታይድን አገዛዝ ደግፈው ማንዴላን በተለይ አሜሪካ በሽብርተኝነት መፈረጃ ይታወሳል። በዘመነ ደርግም የበላይነታቸው በየካቲት አብዮት በመሻሩ የሶቪየት ህብረት የበላይነት በመሰየሙ በኒካራጓ እንደሞከሩት ታዛዥ የራሳቸውን ጦርና ድርጅት የነ ደረጀ ደሬሳን ኢፒዲኤ መስርተው በደርግም በኢህአፓም ላይ ሊዘምቱ ሞክረው ከሽፎባቸዋል በሚል ያስታወሱት ክፍሎች ለመለስ ዜናዊ ስልጣን መድረስ ከፍተኛ ሚና የተጫወተችው አሜሪካ እግረ መንገዷንም የኤርትራን መገንጠል ተቀብላ ማገዟን አብራርተዋል። የጊዜው የአፍሪካ ጉዳይ ኃላፊ ሄርማን ኮሆን አዲስ አበባ ግቡ ብሎ የተከተለውን የወያኔ ስልጣን መያዝ ሁኔታ ቀደም ብሎ የተጋለጠ ነው። የወያኔ ስርዓት በህዝብ ትግል ለውድቀት ሲዳረግና አገራዊ እና ህዝባዊ መንግስት የመመስረቱ ሁኔታ እውን ሊሆን ሲቃረብ አገዛዙን ለማዳን አሜሪካ ሴራ መጎንጎን መያያዟንና አያሌ ቅጥረኞችም ወደ ውጭ ጉዳይ ሚኒስቴር ዋሽንግተን ዲሲ ጠርተው ካማከሩ በኋላ የተሻለ አማራጭ ነው በሚል ያሰለጠኑትንና ታዛዥ ነው የሚሉትን ሹም መርጠው እንዲሰየም አድርገው የወያኔን የትግራይ የበላይነት በሹሞቹ የኦህዴድ የበላይነት ተክተው ኢትዮጵያን ወደ እርስ በርስ ጦርነት እየገፏት ነው ሲሉም ከሰዋል። አሜሪካ አገር ወዳድ ኢትዮጵያዊ ኃይሎችንና ኢትዮጵያዊነትን ማደባየቱ ለብሔራዊ ጥቅሜ አስፈላጊ ነው ባይ ናትና ህዝባዊ መንግስት እንዳይመሰረት ግዙፍ እንቅፋት መሆኗ መዘንጋት የለበትም ተብሏል። በአሜሪካ ተሽሞ በስልጣን የተሰየመው ሹም በኢትዮጵያ ህዝብ የተመረጠ ባለመሆኑ እየፈጸማቸው ያሉት ጸረ ህዝብ ድርጊቶች በአብዛኛው ባለቆቹ የተወሰኑ ናቸው የሚሉም ብዙዎች ናቸው።
ባሳለፍነው ሳምንት ህዋሃት ለግጭት መዘጋጀቱን የሚገልጹ ፎከራዎችን ማሰማቱ አነጋጋሪ ሆኗል። ከተለያዩ ታማኝ ምንጮች ከተሰባሰቡ መረጃዎች መገንዘብ የሚቻለው ላለፉት 10 ወራት በመላው ሀገሪቱ እየተከሰቱ ከሚገኙት ደም አፋሳሽ ግጭቶች ቆስቋሽና ከጀርባ በመሆን ያራገበ የሚገኘው ጠባቡ ዘረኛ ራሱን የትግራይ ነጻ አውጪ ይያለ የሚጠራው ወያኔ ህዋት እንደሆነ ነው። የጠባቡድን በጎንደር የተለያዩ አካባቢዎች የተከሰቱ የመሳሪያ ግጭቶችን እየቆሰቆሰ የነጹሃን ዜጎችን ደም እያፈሰሰ ይገኛል። በወለጋ ራሱን የኦሮሞ ነጻ አውጪ ይያለ ከሚጠራው ኦነግ ከተባለው የግንጠላ ድርጅት ጋር ግንባር ፈጥሮ የበርካታ ዜጎችን ህይወት ከመቀጠፉም በላይ በተዘረፉት ባንኮች በተዘዋዋሪና በቀጥታ ተሳታፊ እንደነበርም በስፋት ይነገራል። ከሁሉም በከፋ ሁኔታ ራያና አካባቢው ላይ ጦርነት በመክፈት የህዝብ ፍጅት ለማድረስ ማሴሩን ለጉዳዩ ቅርበት ካላቸው ወገኖች መዘንበት ተችሏል። ዘረኛው ህወሓት ከማንነት ጋር የተያዙ ግጭቶችን በመቆስቆስ መረጃና መሳሪያ በማቅረብና በሌሎች እኩይ ድርጊቶች እየተሳተፈ እንደሚገኝ በርካቶች በቁጭት ሲገልጹ ይስተማል። ህወሓት ባሳለፍነው ሳምንት ባካሄዳቸው ስብሰባዎች የመገንጠልን ዓላማ ሲያስተጋባ እንደነበር መረዳት የተቻለ ሲሆን በስፋት የአካባቢ ሚሊሻ ለሚባሉት በመደበኛ የሽምቅ ውጊያ ስልጠና መስጠት መጀመሩን ታውቋል። ከዚህ በተጨማሪም ነባር የጦርና የፖሊስ መኮንኖች የነበሩትን በጦራታ የተገለሉትን ሁሉ በመቀሌ ተጽቦ እየዶለተ መሆኑን ከስፍራው ከሚገኙ ምንጮቻችን መረዳት ተችሏል።
በደርጉ ቀይ ሽብር ወቅት በርካታ የሃፓ አባላትንና ሌሎች ዜጎችን የገደለውና ኢሰባዊ ድርጊት የፈጸመው አረመኔው መርጊያ ንጉሴ ሀብተየስ በአሜሪካን ሀገር በቨርጂኒያ ስቴት በሚገኘው የመስራቅ ቨርጂኒያ ፍርድ ቤት ድርጊቱን አምኖ የተቀበለ መሆኑ ከፍርድ ቤቱ አካባቢ የተገኘው ዜና ይገልጻል። መርጊያ ንጉሴ በሰጠው ቃል በ1969ና 70 ዓመተ ምህረት በርካታ የሃፓ አባላትን በብረትና በቀበቶ እንዲሁም በሌሎች ቁሳቁሶች በመቀጥቀጥ አካለ ጎደሎ በማድረግና እንዲሁም ህይወታቸውን በማጥፋት ቆልፍ ሚና እንደነበረው በራሱ ላይ መስክሯል። መርጊያ ንጉሴ ወደ አሜሪካ የመጣው በ1991 ዓመተ ምህረት ሲሆን በ2001 ደግሞ በምንም አይነት የሰባዊ መብት ጥሰት ወንጀል ውስጥ አልተሳተፍኩም በማለት የሐሰት መረጃ ሰጥቶ የአሜሪካን ዜግነት አግኝቷል። በአሜሪካን ሀገር በሚገኘው የሰባይ መብት ጥሰትና የጦርነት ወንጀለኞች ማዕከል የሚባለው ተቋም የመርጊያ ንጉሴን ጉዳይ አጣርቶ ወደ ፍርድ ቤት ያቀረበው መሆኑ ታውቋል። የፍርድ ቤቱ ዳኛ በጉዳዩ ላይ ውሳኔ ለመወሰን ለመጪው ግንቦት 9 ቀን 2011 ዓ.ም ተመረጠ ቀጠሮ የሰጠ ሲሆን በመዋሸቱ የእስራት ፍርድ የሚሰጠው መሆኑና ከእስራቱም በኋላ በወንጀለኛነት ወደ አገሩ እንዲመለስ ይደረጋል የሚል ፍርድ ሳይሰጠው አይቀርም ተብሏል። የውነት መከሰት ሊዘገይ ይችላል ይሆናል እንጂ ምን ጊዜም አይቀርም እንደሚባለው መርጊያ ንጉሴ ሀብተየስ የጨፈጨፋቸው እነዚያ የሃፓ አለጋ ወጣቶች ከ40 አመታት በኋላ ፍትህ ሊያገኙ ችለዋል።
የኦነግ ታጣቂዎችን ትጥቅ የማፈታት ዘመቻ ውጤቱ አስደንጋጭ መሆኑ ተነገረ። የኦነግ ታጣቂዎችን ለመቀበል በወለጋ ቄጤማ እየጎዘጎዘ የሚጠብቀው የሽማግሌ ተብዮች ቡድን ጠመንጃውን ወደ ላይ እየሰቀለ የተደረገውን የሰላም ጥሪ የሚቀበል ባለመኖሩ በድንጋጤ መዋጡን ከውስጥ አዋቂዎች ከተገኘ መረጃ ተገንዝበናል። በሺዎች የሚቆጠር ክላሽንኮቭ ተዘርፎ እያለ 20 የማይሞላ ተመለሰ ተብሎ በአገዛዙ የዜና መገናኛዎች የሚነፋው ጦሩምባ ከቀላል ቀልድነት አላለፈም። እስካሁን ከ14 ባንኮች የተዘረፈውን ገንዘብ በተመለከተ በአገዛዙ በኩል ምንም ባለመባሉ በዘረፋው ኦዴፓም ከኦነግ ጋር አብሮ ተጠያቂ መሆን እንደሚገባው በርካቶች አስተያየቶቻቸውን ሲሰነዝሩ ይስተማል።
በሚቀጥለው ሚያዝያ ወር እንዲካሄድ የታቀደው የህዝብና የቤት ቁጥራ ከፍተኛው ዝግብ እየተነሳበት መሆኑ ተነገረ። የወያኔ አገዛዝ ስልጣን ከያዘ ጀምሮ በየአስር አመቱ ለሁለት ጊዜ ያህል የህዝብና የቤት ቆጠራ የተካሄደ ሲሆን ያሁኑ ሶስተኛው መሆኑ ነው። በ2000 ዓመተ ምህረት የተካሄደው የህዝብ ቆጠራ ከ2 እስከ 3 ሚሊዮን የሚደርሱ አማሮችን ከቁጥሩ ውጪ ማድረጉና ለቁጥሩ ተከክለኛነት እስካሁን በቂ ማስረጃ ያልተሰጠበት በመሆኑ በቆጠራው ላይ እምነት ያለው ኢትዮጵያዊ ቁጥር አነስተኛ መሆኑ ተነግሯል። ከ3 አመት በፊት ዝግጅት ሲደረግበት የቆየውና ባለፈው አመት መካሄድ የነበረበት ሶስተኛው የቆጠራ በአገሪቱ ላይ ሲካሄድ በነበረው የተቃውሞ እንቅስቃሴ ምክንያት ሳይካሄድ መቆየቱ የሚታወስ ነው። ቆጠራውን በዲጂታል ቴክኖሎጂ ይታገዘ እንዲካሄድ 180,000 የታብሌት ኮምፒውተርና 128,000 በላይ የኤሌክትሪክ ማጠራቀሚያ ባንኮች ተገዝተው ቆጣሪዎች ተመድበው በዚህ አመት ለማካሄድ ከፍተኛ ዝግጅት እየተደረገ ቢሆንም ቆጠራው አሁንም ከውዝግብና ከተቃውሞ ያላመለጠ መሆኑን ይነገራል። በአሁን ወቅት ከ3 ሚሊዮን በላይ ተፈናቃዮች ባሉበትና በወቅቱም በተለያዩ አካባቢዎች በአዲስ መልክ ዜጎች እየተፈናቀሉ በሚገኙበትና በበርካታ አካባቢዎች የሚታየው የጸጥታ ሁኔታ ከቁጥጥር ውጪ በሆነበት ሁኔታ ቆጠራ ማካሄድ አስቸጋሪ መሆኑን ዜጎች እየገለጹ ይገኛሉ። ከ2 እስከ 3 ሚሊዮን የአማራ ብሔረሰብ አባላት ጠፉ በሚል የተደረገው የቁጥር ስህተት ሳይስተካከልም ቆጠራ ማካሄዱ ትርጉም የለውም የሚሉ ወገኖች አሁንም ቢሆን በሐሰት የሚቀርብን መረጃ ለማስተካከል እንዴት ይቻላል ብለው ይጠይቃሉ። ቀደም ብለው በነበሩት ቆጠራዎች ብሔርን ወይም ጎሳን በመረጃ መልክ መስጠት የሚያስገድደው መጠይቅ አሁን በአማራጭ መልክ የቀረበ ነው ግዴታም አይደለም መባሉ ችግሩን አያስወግደውም በማለት በርካታ ወገኖች ይናገራሉ። በአማራጭ መልክም ቢሆን ብሔርን ወይም ጎሳን እንደ ጥያቄ ማቅረቡ ጉዳዩን የበለጠ ውስብስብ ያደርጓል የሚሉ ወገኖች በብሔራቸው ቅልቅል የሆኑ ዜጎች የኢትዮጵያን ህዝብ 50% የሚሸፍኑ በመሆናቸው ለነሱ ክልል መስጠት ወይም በየትኛው አካባቢ ሊመደቡ እንደሚችሉ ግልጽ መልስ ማግኘት ስለማይቻል የህገ መንግስት ማሻሻያ የሚጠይቁ ናቸው ይላሉ። በእነዚህና በሌሎች ምክንያቶች ቆጠራው እንዲራዘም የሚጠይቁ ዜጎች በርካቶች ናቸው። ከዚህ ጋር ተያይዞ የሰሜን ጎንደር ዞን የአማራ ወጣቶች ማህበር በደባርቅ ከተማ የቆጠራ ጊዜ እንዲራዘም በመጠየቅ በነገው ዕለት ሊያደርግ አቅዶት የነበረውን የተቃውሞ ሰልፍ የከተማው አስተዳደር መከልከሉ ታውቋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በደርጉ ቀይ ሽብር ወቅት በርካታ የሃፓ አባላትንና ሌሎች ዜጎችን የገደለውና ኢሰባዊ ድርጊት የፈጸመው አረመኔው መርጊያ ንጉሴ ሀብተየስ በአሜሪካን ሀገር በቨርጂኒያ ስቴት በሚገኘው የምስራቅ ቨርጂኒያ ፍርድ ቤት ድርጊቱን አምኖ የተቀበለ መሆኑ ከፍርድ ቤቱ አካባቢ የተገኘው ዜና ይገልጻል። መርጊያ ንጉሴ በሰጠው ቃል በ1969ና 70 ዓመተ ምህረት በርካታ የሃፓ አባላትን በብረትና በቀበቶ እንዲሁም በሌሎች ቁሳቁሶች በመቀጥቀጥ አካለ ጎደሎ በማድረግና እንዲሁም ህይወታቸውን በማጥፋት ቁልፍ ሚና እንደነበረው በራሱ ላይ መስክሯል። መርጊያ ንጉሴ ወደ አሜሪካ የመጣው በ1991 ዓመተ ምህረት ሲሆን በ2001 ደግሞ በምንም አይነት የሰባዊ መብት ጥሰት ወንጀል ውስጥ አልተሳተፍኩም በማለት የሐሰት መረጃ ሰጥቶ የአሜሪካን ዜግነት አግኝቷል። በአሜሪካን ሀገር በሚገኘው የሰባዊ መብት ጥሰትና የጦርነት ወንጀለኞች ማዕከል የሚባለው ተቋም የመርጊያ ንጉሴን ጉዳይ አጣርቶ ወደ ፍርድ ቤት ያቀረበው መሆኑ ታውቋል። የፍርድ ቤቱ ዳኛ በጉዳዩ ላይ ውሳኔ ለመወሰን ለመጪው ግንቦት 9 ቀን 2011 ዓ.ም ምረት ቀጠሮ የሰጠ ሲሆን በመዋሸቱ የእስራት ፍርድ የሚሰጠው መሆኑና ከእስራቱም በኋላ በወንጀለኛነት ወደ አገሩ እንዲመለስ ይደረጋል የሚል ፍርድ ሳይሰጠው አይቀርም ተብሏል። የእውነት መከሰት ሊዘገይ ይችል ይሆናል እንጂ ምንጊዜም አይቀርም እንደሚባለው መርጊያ ንጉሴ ሀብተየስ የጨፈጨፋቸው እነዚያ የሃፓ አለጋ ወጣቶች ከ40 ዓመታት በኋላ ፍትህ ሊያገኙ ችለዋል።
የጦር መሳሪያ ዝውውር እየጨመረ መሄድ ስጋት መደቀኑ ታወቀ። በተለያዩ ሀገሮች ድንበሮች ወደ ሀገሮች በገፍ እየገቡ የሚገኙት መሳሪያዎች አይነታቸው ከባድ የጦር መሳሪያን ያጠቃለለ መሆኑንም ባሳለፍነው ሳምንት መረዳት ተችሏል። ኦዴፓ የተባለው ዘረኛ አገዛዝ እነዚህ መሳሪያዎች ወደ ሀገር ውስጥ በተለይ ደግሞ ወደ መሃል ሀገር እንዳይገቡ መቆጣጣር አለመቻሉ አንድም ሆን ተብሎ አሊያም አጥበቢስ በመሆኑ ሊሆን እንደሚችል ካሰባሰብ ነው የህዝብ አስተያየት መገንዘብ ተችሏል። ለጉዳዩ ቅርብ የሆኑ ምንጮች ይህ የገፍ የጦር መሳሪያ ዝውውርና በተለይ ደግሞ በአዲስ አበባ ክምችቱ እየበረከተ እንዲሄድ እየተደረገ የሚገኘው የዘረኞቹ የጦርነት ድግስ አዲስ አበባን አውድማ ለማድረግ ከማሰብ የመነጨ ሴራ ሊሆን እንደሚችል ስጋታቸውን ይገልጻሉ። አዲስ አበባ በስልት መቃብሯ እየተቆፈረላት እንደሆነ ተሰማ። በአሁኑ ሰዓት የአዲስ አበባ ከንቲባ የተደረገው ግለሰብ በጭፍን ዘረኝነት እንጂ በችሎታ ባለመሆኑ ሰውየው ለአንድ ቀበሌ እንኳን የሚመጥን አለመሆኑ በተጨባጭ እየታየ ነው ተብሏል። ከተማዋን እንደ ቸርቸር ጎዳና የመሰሉ ሳይቀሩ የእግረኛ መንገድንና የመኪና ማቆሚያ ቦታዎችን የቆርቆሮ ኪዮስኮች እንዲሰሩባቸው በማድረግ የአዲስ አበባ ንግድ ክፉኛ እያጨማለቀው መገኘቱ ሆን ተብሎ እንደሆነ በርካቶች ያስረዳሉ። የከተማ ፕላን አዋቂዎች ጠንከር ያሉ ትችቶች እየሰነዘሩ በመሆናቸው ከአንዳንድ አካባቢዎች እነዚህ የቆርቆሮ ኪዮስኮች እንዲፈርሱ መደረጉ የታወቀ ሲሆን እንዲህ ያለው መረን የለቀቀ የደንቆሮ ድርጊት እንደገናም ሊቀጥል የማይችልበት ምንም ማስተማመኛ የለም ተብሏል። ለዛሬ ያስነው ፍካሪ ዜና ይህን ይመስል ነበር። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ነገር ቢበዛ ባህያ አይቻልም። የወያኔው ኮሎኔልና የዛሬው በባዕድ የተጫነብን ሹም አንድ ነገር ጭራሽ አልዋሸንም። ፍርአቱን ለንቀይር ለንደመስስ ሳይሆን ለናድስ ለንቀጥል ነው የመጣነው ሲል ደጋግሞ ነግሮን ነበር። ይህን በመገንዘብ ፈንታ ሳይጨፈኑ ራሳቸውን ሊያሞኙ የፈለጉ ብዙዎች ግን ለውጥ አመጣ አገዛዙም አበቃለት ሲሉ በጨለማና በፀሐይም ጮብ ይረገጡ። ወያኔ አገዛዝ ያልጎረበታቸውማ ከሹሙ ጫማ ስር ሊደፉ ጊዜ ማልወሰደባቸው ያረጁ ያፈጁ አንጃዎች ቀደምም ለመለሰን ገዛባዮች ነበሩና ሹሙን ጠቅላይ ሚኒስትር ብለው ራሳቸውን ለማዋረድ ብዙም አላንገራገሩ። ሹሙ ግን ብዙ ጉዳይ ላይ ቢቀባጥርም የሽግግር ሂደት አይኖርም ፍራቱን ኢሃዴግን ማስቀጠል ነው ግባችን ዘረኛው ጎይቶም ግፋቢል በዘረኛው ቱሉ ባይሳ እንተካለን እንጂ የመን ዴሞክራሲ የመን ህዝባዊ መንግስት ሲል ያላገጠብን ገና ለቦታው እንደበቃ ነበር። ይሄው ዛሬም ግልጽ አድርጎ አቀረበው። ህዝብ ይወገድ ያለውን ፍራትና ህግ አናስነካም እናስከብራለን ይወያን ያከዛዝ በስራችን ይከተላልላለን ደም ተገብሮበታል ሲል የወያኔ ስልጣን መያዝና ዘረኛ ስርዓት መመስረት አድንቋል። ህዝብ ለወያኔ ኢህአዴግ መውደቅ መወገድ ያፈሰሰው ደም ግን በግንዛቤ አልገባለትም። ወርቅ ዘር መዳብ ዘር እንዳሉት የነሱ ደም ሜሮን የኛ ያው ተራ መሆኑ ነው። ሹሙና ጭፍሮቹ ለውጥ አደናቃፊ ሆነው በአሜሪካ መሰየማቸውን ለመደበቅ ራሳቸው በቱሻ ጀግንነታቸው ወያኔን ታግለው ቀውስ እንዳመጡበት አስመስለው ለማቅረብ ሞክረው ነበር። የህዝብን ትግል እንዳደናቀፉ ሁሉ መስዋዕት የሆነበትንም ክደው ትግሉን የራሳቸው ለማድረግ ነበር። አራት ወር ክላሽንተን ተርሼ ልብሴን እንደለበስኩ እያደርኩ ታግያቸዋለሁ ሲል ነበር ሹሙ ለምርጥ ደጋፊዎቹ የቀደደው። ከባብ እንቁላል መቼም እርግብ አይፈለፈልም ስንል በጊዜ ብናስጠነቅቅም እቺ ባቄላ ካደረቻት ቆረጠምን ብንልም ብጤዎቹን ሰብስቦ በህዝብ ላይ ሊፈናጠጥ ችሏል። እስካሁንም መቆየት የሌለበት ቡድንና ግለሰብ ድጋፍን በሽፍን የሰጡት አመጣጣቸው የተለየ ነው። ጠባብነቱን ያወቁትና አብረውት ሲመሳጠሩት የነበሩት ጽንፈኞችና ገንጣዮች መደገፋቸው የሚጠበቅ ነው። የደርግ ወንጀለኞችና ነፃ ኢትዮጵያ እውን ከሆነች ለፍርድ እንቀርባለን ብለው የሚሰጉ ሽብርተኞችም ደግፈውታል። አረቦችና ሻቢያ መጋዣ አግኝተዋልና ከመሬት ተፍ ባሻገር ሙሉ ድጋፍ ለግሰውታል። አደርባይና ማፈሪያ ምሁሮችን ባቋራጭ ፍርፋሪ እናገኛለን በሚል ራሳቸውን እስከማዋረድና በአደባባይ እስከማቅሸፍ ደርሰዋል። ህዝብ በፊትም አንቀሮ የተፋቸው ምሁር ተብዬዎችም ቅኔ ሲቀኙለት የነቤት ሰላም ሽልማት እጩ ይሁን ሲሉ አምላክ የላከልን ነው ብለው ኃጢአት ሲናገሩም አድምጠናል። አሜሪካም አማካሪዎችና ያሰለጠናቸውን ቀጥረኞች ከጎኑ አስቀምጦለታል። በመሆኑም የምዕራቡ መገናኛ ብዙሃን ሁሉ የማሻሻት ዘመቻውን በስፋትና በተቀናበረ መልክ አዝንቦ ብዙዎችን በባዶ ምርቃና ጎርፍ ጥርግ አርጎ ወስዶ ወራት አልፈዋል። ሹቡ ግን በዚህ ሂደት ሁሉ ወያኔ ኢህአዴግ ላስቀጥል እንጂ ሌላ ዓላማ የለንም ብሎ ሲነግረን ቆይቷል። ባይጠበቅበትም አልዋሸንም። ራሳቸውን ያስተላሉት ዛሬ ሀዘናቸው በሽሙ ላይ ሳይሆን መውቀት ያለባቸው ራሳቸውን ብቻ ነው። ዝባችን ይፈናቀላል። አማራውም አፋሩም አኙዋኩም ደቡቡም ሁሉም በብሬተኞቹና ስልጣን ያዝንባሉት ይፈጃል። አገራችንን ለመገነጣጠልና ሶማሊያ ሩዋንዳ ለማዘግ ዘመቻውን ጀምረዋል። በዚህ ሂደትም የሹሙ አስቀያሚና መሰሪ ገጽታ ቁልጭ ብሎ ወጥቷል። እርቃኑን ታይቷል። ሽፋኑን ጥሏል። ነገር የተሳሳተው ግን ከጠዋቱ ነው። 27 ዓመት ጭልጥ ብሎ የወየነ ከመቅጽበት የህዝብ አልነኝታ ሊሆን እንደማይችል ያስገነዘብ ነው። በነብይነት ሳይሆን በአገራችን ተጨባጭ ሁኔታና ባህልም አንጻር ይህን አይነት ለውጥ ለማየት መቼም የታደል ሆነን ስለማናውቅ ነው። ድል መቀማት ዳግም ከጭቆና መግባትም የለመደብን ሆኗል ልናም ነው። በተጨማሪ ግን ገና ከጽንሱ የአሜሪካኖቹን ጸረ ኢትዮጵያ ሸር ለማወቅ በመቻላችንም ነው። አፍሪካን ለጥፋት የዳረገው አሜሪካ ኢትዮጵያን ለመጉዳት ለዘመናት ሲጥር የቆየ በመሆኑ የቬኔዙዌላን መንግስት ለመጣል እንዳበደው ሻስክ በዘበዝ ማየቱ ትምርታዊ ነው። የወያኔ ቡችላ ስርዓት እንዳይወገድበት ሹሙን ማምጣቱና ለስልጣን ማብቃቱም ሚስጥር አይደለም። ስባት ነጋ አሜሪካኖቹ ተጫወቱበን ቢል ልጅ አባቱን ወቀሰ ነው። ለነገሩ ስርዓታቸውን አዳኑላቸው እንጂ አልጎዷቸውም። እነ ጌታቸው ረዳና ብርሃኔ ገብረ ክርስቶስ ባለፈው ቅዳሜ በአዲስ አበባ ሂልተን ሲሳከሩ ሲታዩ ጉዳት የደረሰባቸውም አይመስል። አገር ወዳዶች በስቃይ ታስረውና ደብዛቸው ጠፍቶ እያለ ያዜብ ጎላ ቤቷ በወታደር ተጠብቆ መንደላቀቅ መቀጠሏ የሹሞቹን ይዘት ያጋልጣል። በየቦታው የተፈናቀሉትና በደጅ አውላላ ሜዳ ላይ የተጣሉት ሚሊዮኖችንና የነሹሞቹን ባለምንጫዎችንና የነዳውት ኢብሳን የተነላቀቀ ኑሮ ያነጻጽሯል። ፍትህ የለም እንዳልነው ህግ ተረገጠ እንጂ የህግ የበላይነት በየትኛው መስክ አልተከበረም። የህዝብ ሰብአዊ መብት አልተከበረም። መሰረታዊ የህዝብ ጥያቄዎች ምላሽ ሊሰጣቸው ቀርቶ የጠላችሁትን እንቀጥልባችኋለን ማለትን ተያይዘውታል። የሽግግር ሂደትን ተቃውመው ለሹሞቹ የሰገዱት ሁሉ በወያኔ ቀጣይ ፍራት ያው የገማው የገለማው እንጂ የሚመቻቸው ለውጥ ይኖራል ብለው ለመቀባጠርም የሚያዋጣቸው አልሆነም። እቅጩ ሲነገር ህዝብን ከተናል ነው ማለት ያለባቸው። የሰገዱት ለለውጥ ሳይሆን ለወያኔ አገዛዝ ነውና የሚቋምጡለት ሹመትም በብሔረሰብና ሃይማኖት መስፈርት የሚሰጥ በመሆኑ ላማልኝ በሰማይ ሊሉ ይተበቃል። ኢትዮጵያን ባስገባት የዘረኛና ክልል ሁኔታ ነጻና ፍትሃዊ ምርጫ ዘበት እንደሚሆን የነገርናቸው ሹሙ እስኪደግምላቸው መጠበቅ አልነበረባቸውም። መከራው መከራው እንቢ ሲል መከራይም ከረው ብንል አግባብ አለን። ደግፈው የተሰለፉ ዛሬ ሰልፋችንን ከነወለዱ ይመለስልን እያሉ ናቸው። ዶላር ስጡኝ ሲላቸው ሞኝ በግ ሆነው ከላባቸው ዋጋ ከገንዘባቸው መለየት ጀምረው የነበሩት በቃን አናዋጣም እያሉ ናቸው። ተገቢ ነው። ለመታረም ጊዜ አለ። ጸረ ወያኔው ትግል ተፋፍሞ በመቀጠል የኢህአዴግን ውድቀት ለማምጣት የተባበረ ትግል ማካሄድ ወሳኝ ነው። ለውጥ የለም የነበረው ከፍቶና ስም ቀይሮ ቀጠለ እንጂ። ከህሊናቸው ያልተጣሉ ወይም ህዝብና ኢትዮጵያን ያልካዱ በቀር ማንም ተሳሳታችሁ የሚለን አይኖርም። የሹሙን ውድቅነት የደገፉት እነ ሻለቃም ሆነ አሜሪካኖቹ እየተረዱት ናቸው። አረናና ሌሎችም አልቻልከበትም ከስልጣን ወረድ ሊሉት ተነስተዋል። እያደር የወያኔ የበኩር ልጅ መሆኑን እያስመሰከረና ደጋፊዎቹን ራሳቸውን ተላሎች እያላቸው ነው። ከስህተት ለመውጣት አሁንም ጊዜ አለና ለኢትዮጵያ የቆሙ ኃይሎች ሁሉ እኩልነትና ዴሞክራሲን የሚሹ ሁሉ በአገራድን ህብረት አብረውን ይሰለቡ ዘንድ እንጠራቸዋለን። ኢትዮጵያ የሚል ህዝብና የጦር አባል ሁሉ በአገራድን ትግሉ ከጎናችንና ከህዝብ ረድፍ እንዲሰለፍ እንጠራለን። በዚሁም ኢትዮጵያዊነትን በመላድ ለአገዛዙ እየጠቀሙ ያሉትንም ባለን አቅምና በሁሉ ፈርጅ የምንታገላቸው መሆኑን እናረጋግጣለን። ዘረኝነትና የወያኔ ፌዴራሊዝም እንዲወገድ ትግላችንን እናፋፍም። የሹሙን ጸረ አብዮት ሚና በጊዜ እንወቅበት። ሹሙ አብዮት የሚለውን ስሙን ብቻ አይደለም የጠላው፣ አብዮትና ህዝባዊ መንግስትንም ነው። ሊያጫርሱን ተነስተዋልና አንፍቀድላቸው፣ አንመቻቸው። ኢትዮጵያን በትግላችን እናስከብር፣ ወንጀለኞችን ለፍርድ እናቅርብ፣ ህዝባዊ የሽግግር ሂደትን እውን እናድርግም እንላለን። ሌላ መፍትሄ የለም። ባለጸጋ ሲቀናጣ የደሃ ልጅ ይሞታል ነውና በቃን እንበላቸው። አገራችንን አንቀማ፣ አይስረቁን። ኢትዮጵያን ለማዳን በጋራ እንታገል። ድል ለኢትዮጵያ ህዝብ፣ ድል ለኢትዮጵያዊነት። አዲሱን ሹም በሚመለከት በሚያዚያና ግንቦት ወር ተላልፈው ከነበሩ የፍኖተ ዴሞክራሲ ሀተታዎች ተቀንጭበው የቀረቡ እውነታዎች።
የሰውን ልብ ለመስረቅና ድጋፉን ለማግኘት መስማት የሚፈልገው ንገረው ተብሏል። እስከ ትናንት ወያኔ የነበሩ ዛሬ የታገልነው እኮ ለዴሞክራሲ ነው ሲሉን እየሰማን ነው። የታገልነው አማራን ለመፍጨት፣ አገርን ለማዳከም፣ ዘረኝነትን ለማስፈን፣ በሙስናም ለመጨማለቅ በማለት ፈንታ። እስከ ዛሬ የት ነበሩ? ለግፉ ተቃውሞ ሲያሰሙስ መች ተደመጡ? ዛሬስ በተጨባጭ አቋማቸው ስራቸው ምንድን ነው? አፍ ያበዛ ጥበቡ ዋዛ ተብሏል። አፍ ያለው ጤፍ ይቆላልንም አንረታም። ደሙን አፍሶ የታገለው ህዝብ ምን እንደሚፈልግና እንደሚሻ ወያኔ ጠንቅቆ ያውቃል። በባድመ ጦርነት ጊዜ ብዙዎችን አወናብዷል። የኢትዮጵያ ተከላካይና ጠበቃ መስሎ ዛሬም የወያኔን አገዛዝ ሊለውጥና ዴሞክራሲ ሊያሰፍን እገሌን ሾመናል፣ አንወደውም በርግጥ وزت بميل كرترا حزب بزي سوسر مالتم تقلونا قمو بوي ياني سر لما درق شب الرب يالنو يوي ياني تنقل ركيك مايدر لنقرو تدقاق مو يأينونا يتعزبنونو لتنقلو جن لمريت عللت تأفسي كولا يميامنو نقات أبا يميدانا قرو مهيموش ويم أدربايوش ያኔ ለምናየው ቀውስ ደርሶ ከውድቀቱ ለማምለጥ የሚንፈራገተው የህዝብ አመጽና ትግል ከዚህ ደረጃ ተዳረሰው ነው። ተለጣፊዎቹ ሸፍተውበት አይደለም ባቋራጭ የህዝብን ትግል ያስቆም በሚል አሁንም በተለጣፊዎቹ እየተጠቀመ ሲሆን ውድቀት ሲመጣ የጨቋኞች መፈራገት ደግሞ የሚተበቅ እንጂ የሚያስገርመን አይሆንም። ለህዝብ አለኝታው የራሱ ትግል ነውና ነው የተጀመረው ትግልን እንግፋ የምንለው። ስሬትን መብትን አገርን ከራሳችን አመጽና ትግል እንፈልጋቸው እንጂ ወያኔዎች መቼም የማይቀየሩ ጉዶች በቀጥታም ሆነ በእጃዙ ያመጡልናል ብለን መጠበቅ ሞኝነት ነው። ለሆድ ጥቅም አንገዛ፣ ለወያኔ ሰለባ አንሁን። ሰባት ዓመት ሙሉ ተለጣፊዎችም የወያኔ መሳሪያ ሆነው ህዝብና ሀገርን ሲጎዱ እንደከረሙ የኦህዴድና ባዴን ተብዮቹ ወንጀል አታይቶናል። ዛሬ ማሪ ለውጣም ጪበሉን የሚሉ በቅርቡ ጎልማሳ ይሆኑ ንጹሃን ሳይሆኑ ለአመታት ከወያኔ ጎን ቆመው ወንጀል እንጂ ምንም ለህዝብ ጥቅም ያልሰሩ ያልሰጡናቸው የትነበሩ ስንል መልሱ ወያኔ ጎን ነው። ይህን መዘንጋት ራስን ማጃጃልና አገርን መጉዳት ነው። ጥፋተኛ ይቅር ሊባል ይችላል። በመጀመሪያ ግን ጥፋተኛ ነኝ ብሎ አምኖ ምህረትን ተጠየቀ ነው። ወንጀለኞች ምንም ንስሐ ሳይገቡ ምህረት ሳይጠይቁ ሰሰት ብለው ከህዝብ ጎራ መደባለቃቸውን ቀደምም አጥብቀን የተቃወምነው ነው። ከመቼ ወዲያ ነው ወያኔ የህዝብን ፍላጎት አክብሮ ስልጣኑን ለራሱ ተለጣፊ አሳልፎ ሰጥቶ የሚገኘው? ሰይጣኑ ወያኔ ጨመተ መልአክ ሆነ 28 ዓመት በስልጣን ሲቆይ ለከተና ቅንጣትም ኢትዮጵያዊነት ህዝባዊነት አየንበት? መልሱን ሁሉም ኢትዮጵያዊ ያውቃል። ሰላምና እርቅ ብለው የመጡትን የሚያስና የሚያሳድድ የምን እርቅ ሞክሩን በጉልበት ብሎ የሚደነፋ ነፍሰ ገዳይና ጸረ ኢትዮጵያ ቡድን መሆኑን ነው ያየነው የምናውቀው። ገና በ1967 ዓ.ም ተመረተ መርሃ ግብሩ በሸዋ አማራ በተለይና በአማራው ባጠቃላይ ላይ ጥላቻ ነጋሪቱን ጎስሞ ግንጠላን ሲሰብክ ጀምሮ ስለምናውቀው ስለተቃወም ነው ዛሬ ወያኔ ለኛ እንግዳ ሊሆንብን አይችልም። ተንኮሉን አጥጥረን እናውቃለን። አካይዱና አሰራሩንም እንዲሁ። ይህም በመሆኑ ከወያኔ ደግ ነገር ለኢትዮጵያ ጭራሽም መቼም አልጠብቁ ብሎ ማሳሰብ የዜግነት የኢትዮጵያዊነት ግዴታችን ነው። እነሆ ይህንን ግዳጅን በመወጣት ላይ ነንና ለወያኔ ደጋፊና ሰለባ የሆኑትን መቃወም ማጋለጥ ተልእኳችን ሆኖ ይገኛል። ቀደም ሰላያቸውን ቅጥረኛቸውን ልደቱ ክህደቱን ወዘተ እንዳጋለጥንባቸው ሁሉ ማለት ነው። ለነገሩ ጓደኞችን ንገረኝና ማንነትን እነግርሃለሁ የሚል አባባል አለ። ዛሬ ወያኔን በተንኮሉና ማወናበዱ የሚደግፉት እነማን እንደሆኑ ካየን جم لجم أبراز جم يوان بنال خداموش النادر باوش والنبيس موروش يتاوكوت أبابوش النقر جم بانداوش يسطوط يالدو لغاف كم يتبك أول كاس ينياس مالتو بايوانم سجلن مقداتو جن يهو يتاينو لزينو بكل طينيان الدرجة ويانينم دقاسيوشنم متاقل يالدبن تقلاتشنن مكتل عندن نتاتشنن ماتبك يالدبن ين نقوم معاز على مثل التنكهونة يتوجو سلطاني باسن شاكشن يطاع النلالن لهود مادرن آقارن مكاد بلهن نتكهونة مها يمهونن المرطالن يفرنج يتمرت تابتلا آواكينا كاليلوش ببلتا يكيب ياوي يميادرق ايدلن إن زرعايا قوبنا ياري داينة ترلق سووشين برونونا يجغنا مترفرف يتايبن هزب نبرننا ማንን ነታችንን ባዕድ አይመትረውም አይወስነውም በተጨባጭ ዛሬ ያዝነው አቋም ህዝባዊና ኢትዮጵያዊ ነው ወይ ነው ዋናው ጥያቄ ኢትዮጵያዊነትን ስንገልጸው ለህዝብና ለኢትዮጵያ የሚበጅ አቋምን ከመያዝ ጋር እናያይዘዋለን አይነጋ መስሏት አቋም መያዝን ሁኔታው ጠጠር ሲል መካደን ለጠላት መጎንበስን አይመለከትም ياكي مملس ويم في اللاغوت ماكبر لو ياني مكب يمماي تشارونونا ما وانا بجاون بكادرغو يادر بايتر كموچين اسمارتو كاكان ودكان بتانا غرقوتر تزبت اطرافي ملبرون تقلاي منيستر بلو شوموبن تشاسبانو تمونيو لين ايالننو يمياس قطانا يمياس زلل لتعيدلم لتمسلو برغت المرزامة نادافي يو ياني بابنو وياني نو እነሱ ሲያጌጡ እኛ ብንራቆት አሰረሽ ምቻቸው ለኛ የመርዶለት ቢሆን ጠቅበው ሲያገሱ የረሃብና ጠኔ ጅራፍ ቢጠብሰን አገር የሚሉትን ሲያለሙ አገራችንን ሲያጠፉና ለባዕድ ሲሰጡ ሰምና ፈትል አልዋሃድ ብለውን ጨለማው ሲያፍነን ሕይወት ለምንለው የምንሰጠው ትርጉም መቃረኑ ተቃራኒና ጠላቶች መሆናችን የሚጠበቅ ነው ወያኔ የኢትዮጵያ ጠላት የአማራው በተለይ ጠር ሆኖ የባጃ ኃይል ከስልጣን በትግል ሳይወርድ መቼም ቢሆን መች ለኢትዮጵያና ለህዝቧ የሚበጅ አቋም ሊይዝ እንደማይችል የታወቀ ነው። ከወያኔ ጉያ የወጣው ጠቅላይ ሚኒስትር ዜጎች ሊሰሙ የሚፈልጉትን በከፊልም ቢሆን ቢያንበለብል አፈጮማነቱ ይዘቱና ቃና ወያኔ ነው። መቶ በመቶ ኢትዮጵያ ብሎ ሲለፈልፍ አማራው በቀጣዩ እየተፈናቀለ ነው። ሳውዲ አረቢያ ሄጂ እስፈኞች አስፈታው የሚለን ኬሊንቶ ዘዋይና ትግራይ ሄዶ ለአመታት ሲየት ሲቀበሉ የቆዩ ወገኖቻችንን ያስፈታል ቻለም የሱዳኑ በሽርጋ ሄጂ እስፈኛ አስፈታው ሲል ሱዳን ስለወሰደው የቋራ መሬታችን ትንፍሽም ሳይል ተመልሷል ትግራይ ሄዶ ስለ ወርቅ ዜግነት ሲቀባጥር ስለ ወልቃይት ማንነት ግን ደፍሮ መናገርም አልተቻለው ሁሉን አዋቂ ነኝ በሚል ቅኝት የባጤ ቆጡን ሲለፈልፍ የተፈጠሩ የደሞዝ ጭማሪ ጥያቄ የኑሮ ውድነት መቀነስን ጥያቄ የሙስና ማቆምና የፍትህ ጥያቄ ግን ሊመልስ አልቀጣም ወድድኳቸው የሚላቸው ሱዳኖች ከለምፋዲ ይላሉ ፈርባናቢስ ልፈፋ አልፎም ጉንጫልፋ ማለታቸው ነው ቃል ባዶ ቃል ገለባ ቃል ከንቱ ለጣቲን ሾሞ ለውጥ ሊመጣ ለንቾናክፎ ለውጥ ሊመጣ ሲያምራችሁ ይቅር የሰከቀን ቧልት ነው ወያኔ መተንፈሻ ጊዜ ያገኘ ነው ምንም ያደረገው ወይም የለቀቀው የቀየረው የለም ከራሱ ሹም ጋር የተቃረነ አስመስሎ ማቅረቡ የሚጃጃለውን ክፍል አስተኝቶታል ሹም ተብየውን ወያኔ ጠመደው አባዱላ ሊገድለው ተነሳ ሻርጠሩት ወዘተ ወሬ በራሱ በወያኔ ተጠንጥኖ እየተሰራላቸው ያለ መሆኑን አብዛኛው ዘግይቶም ቢሆን እየተረዳው ነው። የሹሙን ታሪክ ለምናውቀው ምን ቢዶሉቱ ለተረዳ ነው መረጃ ላለን ደግሞ ነገር አለሙ ሚስጥር ሳይሆን ግልጽ ነው። ነጌታቸው አሰፋ ዱለታ መነሻው መድረሻው ሚስጥር አይደለም ለኛ ከደቱን መልመለው ሲያሰራጩትም በጠዋቱ ሰውየው የነሱ ቀጥረኛ ነው ያልነውን ያስታውሷል የምናውቀውን ባናውቀምና እኛም እኮ በተስፋ ለመዋለል ሰለባ መሆን እንችል ነበር ጊዜ ይሰጠው ላሉት እንዳናስረዳቸው ሳይውል ሳያድር ወር እንኳን ሳይሞላው ሹሙ መቀሌ ሄዶ ራሱን እንዲያጋልጥ አደረጉት ሁለት ወር ሳይሞላው ደግሞ ለነፍስ የታጨው ነኝ አለን ዙረት በዙረት ሲከመረና ሁሉን አዋቂና ሃይማኖት ተቀፍ ዲስኮርስ ያበዛ ተቀን ወደ ቀን ማንነቱን እያጋለጠ መጣ የህዝብን ጥያቄ ወደ ጎን ለማድረግና አልፎም የፈጸመ የሰማ መስሎ ለማጭበርበር የሚያደርገውንም ያጋለጥ ነው ሲሆን አላታፈረንም በቃላት ድብደራ ሊሸነግል ደፋ ቀና ይላል እንጂ በተግባር መስካል ተገኘም እስረኛ ፈታው አፈታው በሀገር ውስጥም ሆነ በደጅ የተጠየቀው ደረጃ ለመሆኑም ተጋልጧል ያልሰራውን ሰራ ያላደረገውን አደረገ የሚሉለት አድርባዮችና ቀጥረኞች መኖራቸው ደግሞ ሐቁን አይሸፍነውም ሹመት ሺህ ሞት የተባለው በሰውየው ላይ ይሰራል የጽሕፈት ቤቱ ኃላፊዎች አማካሪዎችና ጉዳይ አስፈጻሚዎች ቁልፍ ቦታን የያዙት ኢኮኖሚውን የተቆጣጠሩት ሁሉም ወያኔዎች ናቸው ይህን መገንዘብ የሚያቀታቸው የአይን ሳይሆን የአንጎል የህሊና መታወር ተጠቂዎች መሆናቸው የሚያጠራጥር አይደለም አሁን የደረስንበት ሁኔታ ፈሪም ባንዳም ራቅ ተለየን የሚል በመሆኑ አዲስ ሹም መምጣቱ ባንድ በኩል በየጎራው ተደብቆ የነበረውን ከሃዲ በማጋለጥ ተቅሟል አዲሱ ሹም ከሞተው የወያኔ ቁንጮ በባሰ ግብዝና ምናልባትም አስቂኝ ሆኖ በመታየት ላይ ነው ትንግርት የነበረው ንጉስ የሚሆን ምርጥ መሆኑን ነግሮናል ለንግስ ወጪ እንገደድ ይሆን ሁለቱም ጠቅላይ ሚኒስትሮች ከሆነ ሃይማኖት መሆናቸው ባያሳስበንም ሃይማኖት ግን ወደ ፖለቲካ ተደባልቆ ራዕይ ታየን ባዮች ገዢዎች ባይሆኑም እንመርጣለን ለብዙ ሺህ ተፈናቃዮች ጆሮ ያልሰጠ የሆነ ቦታ ሄዶ ለእገሊት በሚሊዮን ረዳ የሚባለው አይጥመንም ስንቱ አማራ በደኖን እናስታውሰው በየጉድጓድ ተጥሎ ባለበት በሊቢያ በተገደሉት ትዝታ ለመነገድ መነሳት አሳፋሪ ነው በዚህ ሁሉ ልንደናገር መጠበቅ የለበትም ብንልም ወያኔ ሊያሻሽጥ መቀጠሉን ቢያንስ በየድረገጾቻቸውና ህብረተሰባዊ መገናኛዎች የሚያካሂዱትን ዘመቻ መገንዘብ እንችላለን ወያኔ ስልጣን ከያዘ ብቻ ሳይሆን ከተመሰረተ ጀምሮ ማሩን አምሮ ወተቱን አጥቁሮ የቆየ ቡድን ነው ጸረ ኢትዮጵያ መርገም ከወዲሁ ሹሙ በተሰጠው ትዕዛዝ መሰረት ኢህአፓንም መወንጀልና ለመነጠልም መንቀሳቀስ ጀምሯል የጠበቅነው ነው ወያኔን እናውቀዋለንና አንዱንም የኢህአፓ እስረኛ ሲፈታም አላየን ሁሉንም ገለናል ብሎም አላመነም ከወያኔ ጎራ ፍትህና ለሀገር የሚጠቅም መፍትሄን መሻት ሞኝነት ነው ጭፍን አድርባይነትና ክህደት ካልሆነ ማለት ነው የ28 ዓመታት ተመክሮን አላይ ማለት ነው ተመክሯችንን ሚዛን ለምንሰጠው ወገኖች ለውጥን ከትግላችን እንድንሻ ነው የወቅቱ መልእክት እኛም እንታገለው ለስልጣን አይደለም ከሚሉት መሳቂያዎች ጎራ አይደለንም የፖለቲካ ስልጣንን በእጁ ለማስገባት ነው ህዝብ የሚታገለው ስልጣን ካልተያዘማ ለውጡን እውን ማድረግ አይቻልም ህዝባዊ ትግል ህዝባዊ ስልጣን መንገዱም መፍትሄውም ይህ ብቻ ነው Thank you.
Thank you.